ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቤይ መሰናዶ ጀመረ። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አመሻችኋል? መሰናዶቻችንን እናስተዋውቃችሁ።
ስራቸው ሳይ ያላቸው ስልጣን በተለይ ማለትም በከተማቸው ውስጥ ላይ ለሚደረገው ነገር ሁሉ ፖሊሲ የሚያወጡት እነሱ ናቸው። አመራሩን የሚያደርጉት እነሱ ናቸው። እና በጣም ይገርመኝ ነበር እንደዚህ አይነት ቦታ እንዳለም ወይም እንደዚህ አይነት ስራ እንዳለ አላውቅም ነበር።
የሰማችኋቸው ወይዘሮ ሊዲያ ዳውሰን ናቸው፣ አሰፋ ዳውሰን ናቸው። በምሽቱ እንግዳችን አድርገናቸዋል። በሌላ በኩል ደግሞ ሌሎች ወጣት ተኮር እንዲሁም ደግሞ በዩናይትድ ስቴትስ ያሉ ስደተኞችን የተመለከቱ ዘገባዎችን ይዘናል። ቴክኖሎጂም ይኖረናል። ኤደን ገረመ መሰናዶውን በመምራት፣ ብርሃን ኃይሉ ደግሞ ስርጭቱን በማቀናበር ከሌሎች ባለሙያዎች ጋር አብረናችሁ እንቆያለን። እናንተም አብራችሁ ሁኑ። የምሽቱ የመጀመሪያው ዘገባችን እንግዲህ መግቢያችን ላይ ያስተዋወቅነው ነው። በዩናይትድ ስቴትስ ዋሽንግተን ግዛት ኪንግ ካውንቲ የፌደራል ዌይ ከተማ ከጎርጎሮሳውያኑ 2014 ዓ.ም አንስቶ በምክር ቤት አባልነት በማገልገል ላይ የሚገኙት ወይዘሮ ሊዲያ አሰፋ ዳውሰን ከሰሞኑ ሲያደርጉት የነበረውን የምረጡ እንቅስቃሴያቸውን በአሸናፊነት አጠናቀዋል። የሶስት ልጆች ወንድ ልጆች እናት የሆኑት ወይዘሮ ሊዲያ ልጆቻቸው ራሳቸውን እስኪችሉ ድረስ ጠብቀው ወደ አስተዳደር ስራ ፊታቸውን ማዞራቸውን ነው የሚገልጹት። በዋናነትም ደግሞ ስደተኛው ማህበረሰብ ውክልና እንዲኖረው በዩናይትድ ስቴትስ ውሳኔ ሰጭነት ላይ ይገባኛል እንዲል ይመክራሉ። ወይዘሮ ሊዲያ አሰፋን እንግዲህ መጋቢትን ምክንያት በማድረግ አነጋግረናቸዋል። ወደ ዘረም እናልፈው።
ዋሽንግተን ግዛት የፌደራል ዌይ ሲያትል ከተማ የምክር ቤት አባል በመሆን ላለፈው 10 አመት በማገልገል ላይ የቆዩት ወይዘሮ ሊዲያ አሰፋ ዳውሰን ለቀጣይ የስራ ዘመን ሲያደርጉት የነበረውን የምረጡ እንቅስቃሴ በአሸናፊነት አጠናቀዋል። የሶስት ወንድ ልጆች እናት የሆኑት ወይዘሮ ሊዲያ ፖለቲካ እኔን አገኘኝ እንጂ እኔ አላገኘሁትም ይላሉ። በዋናነትም ማህበራዊ አገልግሎት በሚሰጡበት ተቋም ውስጥ ሳሉ የስራ ሁኔታቸው የማህበረሰቡን ተግዳሮትና የምክር ቤቱን የመወሰን አቅም በቅርብ እንዲረዱ እንዳገዛቸውና ይህም የለውጡ አካል ለመሆን እንዲሹ እንዳደረጋቸው ይናገራሉ።
መጀመሪያ ስራ መስራት ስጀምር ለሲታክ ለሚባል ከተማ ነበር የምሰራው እና የሆነ ፕሮግራም ማኔጀር ሆኜ እዛ እየሰራሁ ሳለሁ ድረክት የምሰራው ከካውንስል መንበሮች ወይ ከምክር ቤት አገልጋዮች ስር ነበር ማለት ነው። እና ስራቸውን ሳይ ያላቸውን ስልጣን በተለይ ማለትም ከተማቸው ውስጥ ላይ ለሚደረገው ነገር ሁሉ ፖሊሲ የሚያወጡት እነሱ ናቸው። አመራሩን የሚያደርጉት እነሱ ናቸው። እና በጣም ይገርመኝ ነበር እንደዚህ አይነት ቦታ እንዳለም ወይም እንደዚህ አይነት ስራ እንዳለ አላውቅም ነበር። እና ሳያቸው ስሰማቸው አንዳንድ ጊዜ ደግሞ እኔ የማልስማማበት እኔ በሆን የማላደርገው ነገር እና ወይ ደግሞ እኔ በሆን አንዳንድ እኔ የምረዳው ነገር እነሱ የማይረዱት ነገር አለ። በብዛት የነበሩት የዛን ጊዜ ነጮች ወንዶች ሽማግሌዎች፣ ከተማቸው ምን ያህል እንደተቀየረ ምን ያህል ኢሚግራንት እንዳለን አያውቁም ነበር፣ አይገባቸውም። ያንን የማያስቡም ንግግራቸው ውስጥ የነበረው እና እድል ባገኝ ይሄን አደርጋለሁ ነበር። ግን በዛ ወቅት ልጆችም ነበሩ፣ ህፃናት ልጆች እና አድገው ሲጨርሱ እና ከነሱ ያንን ሪስፖንሲቢሊቲ ሲያልቅብኝ ይህን ነገር ማድረግ ፈልጋለሁ ብዬ እንግዲህ የጀመርኩት ጉዞ ነው።
በኦሮሚያ ክልል ወለጋ ውስጥ የተወለዱት ወይዘሮ ሊዲያ የልጅነት ህይወታቸው ቀላል አልነበረም። ገና የሶስት ወር ጨቅላ ሳሉ በደረሰባቸው የእሳት አደጋ የእግር ጉዳተኛ መሆናቸው ሳያንስ ቤተሰቦቻቸው ሆስፒታል ውስጥ ጥለዋቸው በመሄዳቸው ወላጅ አልባ ሆነው ለማደግ ተገደዋል። በዚህ የተነሳም በግብረሰናይ ተቋም ድጋፍ በማደግ እድሜያቸው 18 ሲደርስ ዩናይትድ ስቴትስ ሊመጡ ችለዋል። ወይዘሮ ሊዲያ ታዲያ ከዚህ የህይወት ልምዳቸው የወሰዱት ሰዎችን ማገልገል እንደሆነ ይናገራሉ።
ሁልጊዜ ሰርቪስ ላይ መሆን እፈልጋለሁ፣ ማለት ማገልገል በተቻለ ይመጣል። አሁንም ቢሆን እዚህ በካውንስል ብቻ ሳይሆን በኢትዮጵያ ኮሚኒቲ በጣም አገለግላለሁ እና ይሄ መጣውም እና ለልጆቼ ምሳሌ እና እፈልጋለሁ። ሰባት ነን፣ ከሜሩ ጋር ስምንት ነን ማለት ነው። እና ያው እኛ ባልነው ነው ሁሉ ነገር የሚጸድቀው አይደለም። ሜሩ ለእኛ ያቀርባል፣ ከዛ ላይ ተስማምተን እንደተናገረለ So after I'm in the European quarter, 2014. የምኖርበት ከተማ ደግሞ ከመቶ ሺህ በላይ ነው ሬዚደንስ ነዋሪዎች አሉ። ምን ያስፈልገናል? ምንድን ነው በጣም ለኛ ኮሚኒቲ ችግር የሆነው እና ሆኖ የምናየው? አንደኛ ሆምለስነስ እሱና ሁለተኛው ደግሞ በጣም አስቸጋሪ የሆነው ደግሞ በተለይ በወጣቶቻችን መካከል የሜንታል ሄልዝ እና ድራግ ዩዝ ወይም ደግሞ አቢዩስ እና እሱን እና ሁሉም ተጣምሮ በጣም ትልቅ ችግር ላይ ነው ያለው።
እንደ አንዲት አካል ጉዳተኛ ጥቁር ስደተኛ ሴትና የልጆች እናት ነገሮች ሲያበግሯቸው በዩናይትድ ስቴትስ ውስጥ ከፍተኛ አመራር ደረጃ ላይ መድረስ የቻሉት ወይዘሮ ሊዲያ ስደተኛው ማህበረሰብ በተለይም ኢትዮ ኤርትራውያን ይቻላል ብለው እንዲያስቡ ይመክራሉ።
አመለካከታችን የተለየ ነው። በጣም እናካብደዋለን ያንን ፖዚሽን እና አሁን እኔ ናግኝተው እንደ ሊዲያ እንደዚህ ነው የምታደርገው በሚባልበት ጊዜ በጣም ልነግራቸው ምኮል ማንም ሊያደርገው የሚችለው ነገር ነው እና ኢንካሬጅ ማድረግ ፈልጋለሁ። ግን አሁን ወደ ስድስት እንሆናለን በምርጫ ያለ ነው በፖዚሽን እና እኔ ያስተሰብ እና the longest serving እኔ ነኝ። እና ያ ሊሆን የቻለው ብዬ ማምነው ምንድን ነው ቅድም ዳክስ ፋራያነት አንድ ሰው ሲያደርገው ሌላም ሰው ለካሄድ ይቻላል ብሎ መግባት ይችላል። እኔ ሰውን በጣም ኢንካሬጅ ማደርገው ምንድን ነው ኮሚኒቲያችን እዚህ ከኖርን ድረስ መሳተፍ ያለብን ይመስለኛል። በተቻለው መስመር በተቻለው አንጻር በተቻለው ሁኔታ እና ያንን እስካደረግን አንደኛ ድምጻችንም ይሰማል፣ ሁለተኛ ደግሞ ለውጥ ልናመጣ እንደምንችል እናውቃለን። ብዙ ጊዜ የኛ ህዝብ ችግሩ ምንድነው? ለተቀደሰው ሰራዊት ትምህርት ይማራል፣ ገንዘብ ለሰው ይልካል፣ ስለዚህ ልጅ ያሳድጋል። ሶ ያን ሁሉ ስታጠራቅም ጊዜ የማይኖርሽም እና እሱም በጣም እረዳዋለሁ።
የዩናይትድ ስቴትስ የፖለቲካ ስርዓት በሰለጠነ የፖለቲካ ንግግር ውይይትና ሰጥቶ መቀበል ላይ ተቃኘ መሆኑን የሚናገሩት ወይዘሮ ሊዲያ በመረጡኝ ቅስቀሳ ወቅት በገንዘብ በእውቀት በግዜና በሞራል ድጋፍ የሚያደርጉ ባለሙያዎችን በጎ ፈቃደኞችን ማስተባበር በራሱ ከባድ መሆኑን አልሸሸጉም። ለመጀመሪያ ጊዜ ወደ ስልጣን ሲመጡ ሰው ተክተው ቦታውን ቢይዙም ከ26 ሰዎች ጋር መወዳደራቸውን በመግለጽ አሸናፊ ያደረጋቸውን የቅስቀሳ ንግግር እንዲህ አስታውሱታል።
አንድ ሰው ፖዚሽኑን ለቀቀ አክሽን ሜየር ሆኖ ተመረጠ። ስለዚህ ባዶ ክፍት የሆነ ቦታና ምርጫ ባልሆነ ጊዜ ሲሆን ትተኪያለሽ ማለት ነው። ከሌሎች ጋር ተወዳድሬ ከአንድ ከ23 ሰዎች ጋር ተወዳድሬ ነው የቀረብኩት እና ያንን ውድድር አሸነፈ ነው። እና የዛን ጊዜም የኔ ንግግር ምን ነበረ እንዳልሽው የሶስት ቁጥር እናት ነኝ። ጥቁርነት ደግሞ በጣም ለዛም ከባድ የሆነ የነበረበት በግልጽ ያየነበት ጊዜ ነበር። ያ ሁኔታና የሶስት ኦስላት ምን ጊዜም ስለነሱ ማስና መፈራሰው ነውንኩኝ። ሁለተኛ ደግሞ ትምህርት ምን ያጠቃሚ እንደሆነና ልጆችም ጊዜ ፎከስ ማድረግ መማር እንዳለባቸው ነበር። ማለት እውነት ኮሌጅ ለሁሉ ሰው ነው ማለት አይደለም። ሃይ ስኩል ቻርሽስ ኮሌጅ አለበለዚያ ብዙ ኦፖርቹኒቲ እንደሌለሽ ነበር የሚቀርበውና ያ ነገር መቀየር እንዳለበት ፈልግ ነበር። አላማ ይሱ ነበር። ሶስተኛው ደግሞ እንዳሹ ሪፕሬዘንቴሽን የለም። እዛማ የነበሩ በሙሉ ነጮች ናቸው። ሴቶች ነበሩ፣ ሴቶችም ነበሩ ግን ጥቁር ሰው አልነበረም። ወይም ምንም አይነት ኢሚግራንት የሆነ ግን እኔ የምኖርበት ኮሚኒቲ በጣም ከመቶ አንድ በላይ ቋንቋዎች የሚነገሩበት ኮሚኒቲ ነው እና እንዴት ነው ሪፕሬዘንቴሽን የለም? so በዛ ቀርቤ ነው እንትሸነፈት። ከዛ በኋላ ግን ሶስት ምርጫ ላይ ቀርቤያለሁ። አንድ ጊዜ ካለምንም ተቀናቃኝ ማለት ነው። እና ስለዚህ መስለኛል ወንግሊዝ ሰው ስራዬን ተቀብሎታል ማለት ነው፣ አመራሬን ተቀብሎታል ማለት ነው። የሚወዳደርሽ ሰው ከሌለ
ወይዘሮ ሊዲያ ከዚህ ቀደም አንድ ጊዜ ለከንቲባነት ተወዳድረው 53-47 በሆነ ድምጽ ተሸንፈዋል። ይሁን እንጂ ይህ ሁኔታ በቀጣይ እድሉ እንዳለኝ አመላከተኝ እንጂ አላዳከመኝም ይላሉ። እንዲያም ሆኖ ከከተማ ከንቲባነት ከፍ ያለ የስልጣን እርከን ግን አይሹትም።
ኮንግረስ እና ሰነት ምን ይሆናል? ከኮሚኒቲ ሼር አክስቴጅ የራክ ስቴጂ ማገልገል የምትፈልጊውን ሰው እንደምትፈልጊው አታገለግም፣ እንደምትፈልጊው አታገኛቸውም። እኔ ዲሲ ማይ እዚ ዲሲ መቶ እንትን ሄዶ ያንን ማድረግ ያርቀኛል ከሰው ብያምናለሁ። ስለዚህ ከካውንቲ በላይ ለማለፍ አት ዲስ ፖይንት ሀሳቤ ላይ ነው። በፊት አስፈሪ ተቀየር ይቻላል ግን አሁን ባለውበት እምነቴን አስተሳሰበ ይሄ
ወይዘሮ ሊዲያ ዓለም አቀፉን የሴቶች ወር በማስመልከትም እንዲህ ብለዋል
አይ ቲንክ ይሄ ደግሞ የሴቶች ወር ሴሌብሬሽን ወር ስለሆነ እኔ እንም ያዳምጥ ያሉት የትም ሀገር ቢሆን የትም ሁኔታ ላይ ቢሆን ማድረግ የሚፈልጉትን ማድረግ እንደምንችል ሴቶች ባይኖሩ ማንም እዚህ ዓለም ላይ ኖር ነበር ስለዚህ መሰረታዊ እንትኑ ያለው እኛው ነን ሴቶች ነን ሁሉ ነገር ምናረግ በየተሰማሩበት ደግሞ ሴቶች በጣም ብዙዎች ናቸው ያደርጉታል ያካሂዱታል አይደል ስለዚህ እኔ ባላየት ምን የምታዳምጡ ሰዎች ማድረግ የምትፈልጉት ፕሪስ አድርጉ በተለይ ደግሞ ለማገልገል በምትቀርቡበት ጊዜ አያስፈራ እኔ ብዙ ጊዜ ሰው እንደዛ ያስባሉ ያምናሉ እና የሚደረግ ነው የሚቻል ነው ኦፍ ኮርስ በተለያየ ሀገር በተለይ አመራሩን ስለማላቅ ማቅለልም አልፈልግም ሁኔታውን ግን ማድረግ እንችላለን እኛ ደግሞ በቀረብንበት እና በተሰማራንበት መስመሮች በሙሉ ጥሩ ስራ እያካሄድ ነው ሴቶች
ዋሽንግተን ግዛት የፌዴራል ወይ ሲያትል ከተማ የምክር ቤት አባል ወይዘሮ ሊዲያ አሰፋ ዳውስን ከምክር ቤት አባልነታቸው በተጨማሪም በኪንግ ካውኒ የቤቶች አስተዳደር በማህበራዊ አገልግሎት ስራቸውን ይቀጥሉ ሲሆን በተጨማሪም በከተማው የኢትዮጵያ ማህበረሰብ ውስጥም ንቁ ተሳታፊ መሆናቸውን ገልጸዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
በርካታ የዓለም ህዝቦችን የሚያነቃቃው ቡና በተረፈ ምርቱ ለከባቢ አየር ብክለት መንስኤ ሲሆን ቆይቷል። አንድ ወጣት ኢትዮጵያዊ ታዲያ ከአጋሮቹ ጋር ተባብሮ ወደ ቆሻሻ መጣያ ሲወገድ የነበረውን የቡና ምርት ቅሪት ለዳግም አገልግሎት የሚያወል ድርጅት መስርቷል። ይህ ዘገባ ቆየት ያለ ነው፣ በድጋሚ ተሰምተን እንጋብዛለን።
ኮፕሬዘሬት እንግዲህ በብዛት አብዛኛው ኢትዮጵያ በቡና ኤክስፖርት በማድረግ ታወቃለች። ስለዚህ እኛ ምንድነው ፎከስ ያደረግነው በኮፊው ላይ ሳይሆን ከኮፊ መጡት ተረፈ ምርቶች አሉ። ተረፈ ምርቶቹ ለምሳሌ ከቡና ከተቀዳ በኋላ ተፈልቶ ከተቀዳ በኋላ የቡና አተል አለ። ኮፊ ባሮች ሊሆን ይችላል፣ በኮፊ ሬስቶራንቶች ላይ ሊሆን ይችላል። በቡና ሲቆላ የሚመጡ የተለያዩ ዌስቶች አሉ። ብዙን ጊዜ ወደ ቆሻሻ መጣያ ወይንም ወደ ላንድ ፊልድ ነው ወይንም ደግሞ ገበሬዎቹ ደግሞ በብዛት ምንድን ነው የሚያደርጉት ያቃጥሙታል፣ ይሰበሰብና ያቃጥሙታል። ይሄ ራሱ የሆነ የኢንቫይሮንመንታል ኢፌክት አለው። ቡና ነው። ቡና አሁን ዓለም እየተጠቀመ ያለው 5% ያህል ነው የቡና። 95%ቱ ዌስት ሆኖ ነው ያለው። ስለዚህ እንደ ኮፊ አምራችነታችን ደሞኛ which means ከ30-50% የሚሆን ዌስቶች እዚህ ይጣላሉ ይቃጠላሉ። ስለዚህ እነዚህን የፐርሰናል ኬር ወይንም የንጽህና መጠበቂያ እቃዎች ወይንም የኮስሜቲክስ ኢንግሪዲየንት እንዲሆኑና በተጨማሪም የምግብ ውጤቶች እንዲሆኑ ኢንግሪዲየንትስ እንዲሆኑ የማድረግ ስራ ላይ ነው እኛ አሁን እየሰራናለን።
እንደው ነገሩን የበለጠ ግልጽ ለማድረግ ያክል የቡና ተረፈ ምርቱን በተለምዶ አተላ የሚባለውን ከተለያዩ ቦታዎች ያሰባሰባችሁ ወደ ሌላ ህይወት ቀያሪ ነገር ነው እየቀየራችሁት ያላችሁት። ምን አይነት ነገሮች ይሰሩበታል? አሁን ቀደም ብለ ስለተከስካቸው ምርቶች እስቲ በሰፋ አድርገህ ንገረን።
እንደ ኢኒሻል የጀመርነው 3 ፕሮዳክቶች ነው። ሪሰርች ኤንድ ዲቨሎፕመንታችንን ያሰፋነው ፕሮዳክታችንን በደንብ ለማስፋት 3 ፕሮዳክቶችን ነው አሁን ላውንች ያደረግን ያለ ነው። አንደኛው የቡና ዘይት ነው። ሁለተኛው የቡና ፍሎር ወይንም የቡና ዱቄት ነው። ሶስተኛ ደግሞ የቡና ፋይበር ነው። እንደሚታወቀው ቡና በሃይ የሆነ የፋይበር ኮንቴንት አለው። ከቡናው ደግሞ ዌስቶቹ የተሻለ በሪሰርች ዲቨሎፕመንት የተገኘው ዌስቶቹ የተሻለ የፋይበር እንትን እንዳላቸው ነው። እና እነዚህ 3 ፕሮዳክቶች በሁለት ሴግመንት ላይ ነው የሚሰሩት። ለምሳሌ ኮፊ ኦይል እና ፋይበሩ በፐርሰናል ኬር ላይ አለ። እንዲሁም በተጨማሪ የቡና ዘይቱና የቡና ፍሎር ወይንም ዱቄቱ ደግሞ በምግብ ኢንግሪዲየንትነት ያገለግላሉ።
እንግዲህ እንደሚታወቀው ቡና ኢትዮጵያ ለዓለም የሰጠችው ስጦታ እንደሆነ ይታወቃል። በዓለም ላይ ሚሊዮኖች በየቀኑ የሚጠጡት መጠጥ ነው። የዓለምን የአየር ሁኔታ የሚበክሉ ተብለው በተለምዶ የሚደጋገሙ ምርቶችና ይዘቶች አሉ። የቡና ተረፈ ምርት ሊካተት የሚችልበት ምክንያቱ ምንድን ነው?
ሲጀመር ፕሮዳክሽን ላይ ያለ ቡናው ሲታጠብ ውሃው ራሱ ትልቅ የሆነ ቶክሲክ ለሶይል ይሄ አኳቲክ የሆኑ ይሄ የውሃ እንትኖች ላይ ከፍተኛ የሆነ ኢምፓክት አለው። እንደሚታወቀው ቡና የአሲዲቲ ሌቭል አለው፣ ኃይለኛ የሆነ አሲዲቲ ሌቭል አለው። የአሲዲቲ ሌቭል ቀጥታ ወደ ሶይል ነው የሚሄደው። በተጨማሪ ምንድነው ቡና ወደ ላንድፊል በሚሄድበት ጊዜ CO2 እንደሚታወቀው በአለማችን ላይ ትልቅ የካር CO2 ኤሚሽን ትልቅ አጀንዳ ነው። ትልቅ ይሄ የፖሊሽን እንትኑ ትልቅ ነው። ሆኖም ግን የቡናን ስናየው ሚቴን ነው ሪሊዝ የሚያደርገው። ሚቴን ማለት ከCO2 86% ከ86 ታይም የበለጠ ለኢንቫይሮንመንት ትልቅ ኢምፓክት አለው። ስለዚህ ምንድነው ይሄ ኢንቫይሮንመንቱ ላይ የሚያመጣው ነገር እነዚህ ቀጥታ ወደ ላንድፊልድ ወይንም ወደዚህ ወደ ቆሻሻ ቦታዎች ወይንም ይሄ ሚስ ማኔጅመንት በተደረገ ሳይደረግ የሚሄድ ከሆነ ትክክለኛ የሆነ ስትሪክትሊ የሆነ ኢንቫይሮንመንታል ኢምፓክት አለው። እናም የኢምፓክቱ ደግሞ ከCO2 86x ወይንም 86 ታይም ከCO2 ትልቅ ነገር ነው። ያ በአለማችን ላይ የካር ኢሚሽን አለ፣ የፋክተር ኢሚሽኖች አሉ። ከነዚህ ሁሉ በ86 እጥፍ ነው የቡና የፖሊሽን በኢንቫይሮንመንቱ በሶይሉ ላይ because of the methane emissions ስላለው።
እንግዲህ ይህንን ፍርሃን በመላለም ያስተዋውቅ ትገኛለህ። በዘርፍ ውስጥ ከሚሳተፉ ሰዎች ጋርም የመገናኘት የመተዋወቅ እድሉን አግኝተሃል ብዬ አስባለሁ። ያላቸው ምላሽ ምንድን ነው? ይዘኸው በመጣኸው ሀሳብ ዙሪያ ከሌሎች ሀገራት ባለሙያዎች ያገኘው ምላሽ ምን ይመስላል?
ይህን ፕሮጀክት በምጀምርበት ጊዜ የማስተርስ ፕሮግራሜን በምማርበት ጊዜ ነው የጀመርኩት። አዘ ቴስቲስ ነበረ። ከዛ በኋላ ነው ወደዚህ ፕሮጀክትስ ወደ ንግድ አስገብተ ነው ወደ እያደገ የመጣው። ከዛ በኋላ አማሜዝ የመጀመሪያውን ካምፓኒያችንን በመሰረትን በአራት ወር ውስጥ በዓለማችን ላይ ካሉ የ110,000 አፕሊኬሽኖች ከዓለም ላይ በአንትርፕረነርሺፕ ወርልድ ካፕ የሚባል አለ በ110,000 በላይ አፕሊኬሽን ገብተው ከዛ ውስጥ በቶፕ 100 ስንመረጥ በአራት ወር ውስጥ አይ ዋዝ አሜዝድ። ኢትዮጵያዊ እንደዚህ አይነት ነገር ይዞ መምጣት እንደገና ወጣት መሆንን ደግሞ ሲያዩ በጣም ሰርፕራይዝድ የሚሆኑት እና ሪሊ ከዛ በኋላ ይሄ ነው ለኛ አሁን ላለንበት ደረጃም ቀስ በቀስ እየሄድን እንደገና ደግሞ ሰውም በጣም ሰፖርቲቭ ነው። በዚህ ኢንቫይሮንመንት ላይ በዚህ ኢኮሲስተም ስታርታፕ ኢኮሲስተም ላይ ያለው ሰው በጣም ሰፖርቲቭ ነው እና በዛ ምክንያት ነው በዚህ አፕሪሺየሽን በምናገኘው የተለያዩ ሄልፖች ከተለያዩ ሰዎች ከማናቃቸው ሰዎች ኦል ኦቨር ዘ ወርልድ ብዙ አይነት ሰፖርቶችን እናገኛለን እና ይሄ ፕሮጀክት ሪሊ ለኛ ብቻ ሳይሆን ለኢትዮጵያም ትልቅ ኢምፓክት ሊያመጣ የሚችል ነው። በፕሮዳክቶቻችን ብቻ ሳይሆን ቡናንም በማስተዋወቅ የቡናን ማምረት ብቻ ሳይሆን ቡናን መላክ ብቻ ሳይሆን ከዚህ በኋላ ዌስቶችን ራሱ ቫልዩ አድድ አድርገን ለመሸጥ ያለን አምቢሽን በተለያዩ ቦታዎች በምንገኝበት በተለያዩ መድረኮች ይሄን የመሰሉ ፊድባኮች ነው የምናገኘው እና ያ ነው እኛ በፍጥነትም የሆነ እንደዚህ አይነት ፕሮግረሶች እንድናመጣ ያደረገ።
አንተ መስራቹ ወጣት እንደሆንክ ይታወቃል። ይህን አንተ የጀመርከው ስራ ወደ ታናናሾች ወደ ሌሎች ወጣቶች እንዲዳረስ የምታደርገው የእውቀት ሽግግር ሂደትስ ምን ይመስላል? ምን ያክል ወጣቶች ካንተ ጋር በዚህ እንቅስቃሴ ውስጥ እየተሳተፉ ነው?
ያው በካምፓኒያችን አሁን በ11 ሰው ነው ያለው። አብዛኞቹ ወጣቶች ነን። ከዛ ውጪ የተለያዩ ሳይንቲፊክ አድቫይዘሪ ቦርዶች አሉን ከተለያዩ ዓለም። አብዛኞቹ መስራቾች የምንባለው አራታችንም ኢትዮጵያኖች ነን። ሌሎቹ ሶስቱ ስቴቶች ናቸው። እኔ ብቻ ነኝ በሊደርሺፕ ቲሙ ላይ አዘ ፋውንደር ያለሁት። እነሱ በተለያየ ባክግራውንድ ላይ ያሉ ናቸው። ከኮፊ ቫሌ አድ ላይ መጡ አሉ፣ ከባዮቴክኖሎጂ መጡ አሉ፣ ከፋርማሲቲካል መጡ አሉ። እና እነዚህን ኮምባይንድ አድርገን ነው አዘ ቲም የምናደርገው። ግን ይሄ ምንድነው እኛ እያደረገን ያለ ነው፣ ይሄን ሪፍሌክት ለማድረግ ነው። ለኢትዮጵያ ለወጣቶች ሪፍሌክሽን ለመፍጠር እና ኢንስፓየር ለማድረግ የተለያዩ ሂደቶችን እናደርጋለን። ለምሳሌ ዜር ኢዝ ዋይ ኮምቢኔተር የሚባል የአሜሪካ የአክስለሬሽን ፕሮግራም አለ። የእሱ እኛ ሰርቲፋይዶች ነን። የተለያዩ ኢቨንቶችን በኢትዮጵያ እናዘጋጃለን። በስታርታፕ ላይ ያሉ ሰዎችን ሚት እያደረገን ይሄ ወይ ነው ለእናንተ እንደዚህ ነው የሚሉ ኮንቨርሴሽን ፎርማል የሆነ ባይሆንም የሆነ ሚትአፕ ነገሮችን እያዘጋጀን የተለያዩ ኢንስፓይሬሽን ለመፍጠር ሞክራለን። እንዲሁም በተጨማሪ በኢደብሊውሲዩ በአንተርፕረነርሺፕ ወርልድ ካፕ ላይ የሀርደር ፕሮግራሞች አሉ። የሀርደር አንተርፕረነርሺፕ ሀርደር የሚባል ፕሮግራም አለን። በዛ ስር ይሄ ፕሮግራም ሰዎች እንዲያውቁት አፕላይ እንዲያደርጉ የአፕሊኬሽን ፕሮሰሱ ምን ይመስላል፣ ምን ምን ማሟላት አለባቸው ሚሉትን ነገሮች ሰፖርቲቭ ፐርሰናል የሆነ ሰፖርት እናደርጋለን። አብዛኛዎቹ ሰምታይምስ እኔ ፐርሰናል ሪች አውት አደርጋቸዋለሁ የራሳቸውን እንቅስቃሴያቸውን በማየት ኢዘር ደግሞ ከራሱ ከዋይ ኮምቢኔተር ወይንም ከኢደብሊውሲ በሚመጡ ፑል በሚያደርጉልን ሰዓት እነዛ ሰዎች ኮሌክት እያደረግን ሰፖርት ለማድረግ እንቅስቃሴዎችን በተወሰነ ሁኔታ እናደርጋለን።
መልካም። እንደው ከመለየታችን በፊት አሁን የጀመራችሁት መንገድ የዓለምን ትኩረት እያገኙ ከመጡ ፈጠራዎች መካከል አንዱ ሆኗል። የመጪ ዘመን እቅዳችሁ ምንድን ነው? ምን ለማድረግ አስባችኋል?
ያው እንግዲህ የኛ ቪዥናችን አሁን ያለንበት ደረጃ በሪሰርች ኤንድ ዲቨሎፕመንት ደረጃ ነው ያለነው። ሪሰርች ኤንድ ዲቨሎፕመንት ደረጃ ኤክስፐሪመንቶቻችንን ጨርሰን የተለያዩ ከኢንቨስተሮች ሚትአፕ እያደረግን ያለነው፣ ከኢንቨስተሮች ጋር የተለያዩ ኔጎሽሽኖች እያደረግን ያለነው። በኔጎሽሽናችን መሰረት በተለያዩ ኢንቪቴሽኖች ከተለያዩ ቦታዎች ይመጣል። የኛ ያው ቡና አፍሪካ ውስጥ ብዙ ቦታ ላይ አለ፣ ሳውዝ አፍሪካ አለ፣ ኬንያ አለ እና እነሱን እንደ ኤክስፓንሽን በመያዝ ኢትዮጵያን ግን አትሊስት የሪሰርች ኤንድ ዲቨሎፕመንት ኤክሰለንሱ ወይንም የመጀመሪያ ፋብሪካ የፓይለት ፕሮጀክቱ ኢትዮጵያ ውስጥ እንዲሆን ነው የኛ ትልቁ ቪዥናችን። እሱ ላይ እየሰራን ያለ ነው። በተጨማሪ በሰፊው ያው ይሄ የምናመርታቸው ፕሮዳክቶች ለምሳሌ ይሄ የኮፊ ፍሎሩ ላይ ምግብ ነክ ስለሆነ ኮመርሻላይዝ ማድረግ ሳይሆን ከወርልድ ፉድ ፕሮግራም ጋር ላስት ታይም ሚቲንጎች ነበሩን። እንደዚህ ኤንጂኦዎችን ኢንተግሬት በማድረግ ለቀጥታ ለገበሬዎቹ ያው እንደሚታወቀው ቡና በሚመረትበት ቦታ ላይ ይሄ እንደዚህ ሲዌ እንትኖች አይገኝ፣ ይሄ ጤፍ የለም፣ ይሄ ወት የለም፣ የተለያዩ ክሮፖች አይገኙም። ስለዚህ እነሱ ይሄንን ፕሮዳክት ከቡናው ከመጣበት ከ30-50% ከሚመረተው ፕሮዳክት ወደ ኤንጂኦ ሪሌት እንዲገባና ህብረተሰቡ በዚህ ፕሮዳክት ጤንነቱንና ኒውትሪሽን ደስ ያላቸው ነገሮችን እያቀላቀለ እንደ ኢንግሪዲየንት እንዲጠቀም ፕሮጀክቱን እዛ ላይ እየሰራን ያለ ነው። በተጨማሪ ደግሞ ሰፋ ባለ ሁኔታ የተለያዩ ኢንቪቴሽኖች እየመጡልን ስለሆነ ወደ ሳውዝ አፍሪካና ወደ ኬንያ ኤክስፓንሽን ፕሮግራሞችን የማድረግ ነው ሀሳባችን።
እጅግ በጣም አመሰግናለሁ አልማ ሞላ። እንግዲህ ለቡና ተረፈ ምርቶች ዳግም ህይወት የሚሰጠው ኮፊ ሪዚሬክት ድርጅት መስራችና ኃላፊነት መልካም ሁሉ እንዲገጥማችሁ መኛለሁ።
አመሰግናለሁ ሀብታሙ። ታንክ ዩ ሶ ማች። አመሰግናለሁ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ወደ እናንተ የሚደርሰውን የጋቢና ቪኦኤ መሰናዶ ነው። የአዲሱ ትውልድ ድምጽ መሰናዶ ወደ እናንተ በየሳምንቱ ከሰኞ እስከ አርብ ለ30 ደቂቃ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በኢትዮጵያ ሰዓት አቆጣጠር የሚደርስ መሰናዶ ነው። ቅዳሜና እሁድም የሬዲዮ መሰናዶአችን ይቀጥላል። አስተያየት ወይም ደግሞ ጥያቄ ቢኖራችሁ በቪያ ማርክ የፌስቡክ ገጽ ላይ በመግባት ለጋቢና ቪኦኤ ያላችሁ ዘለ ያድርሱልን። እንድንደውላችሁም ከፈለጋችሁ ስልክ ቁጥሮቻችሁን ዘለ ተተው ዘንድ በአክብሮት እንጋብዛለን። ተሳትፏችሁ ለኛ ይጠቅመናል። እንድትሳተፉ እየጋበዝን ተከታዩ መሰናዶ አስተዋውቃለሁ። ተከታዩ መሰናዶአችን ቴክኖሎጂ ነው። በኤሌክትሪክ ኃይል የሚሰሩ መኪኖች የአየር ብክለትን ይቀንሳሉ፣ የአሽከርካሪዎችንም ወጪ ይቆጥባሉ። አፍሪካ ውስጥ ግን ባለው ወጥነት የሌለው የኤሌክትሪክ ስርጭት ለስኬት ከፍተኛ ተግዳሮት ሆኗል። በጋና የመኪና ባትሪ ቅያሬ አገልግሎት ላይ የተሰማሩ የቴክኖሎጂ ተቋማት ታዲያ ለዚህ መፍትሄ በማቅረብ ላይ ይገኛሉ። ስናኑ ቶርድ ከአክራ ያደረሰ ምን ዘገባ በመቀጠል እናቀርብላችኋለን።
ሊንዳ ማርቲ ያደገችው ከሞተር ብስክሌቶች ፍቅር ጋር ነው። ሞተር ብስክሌቶች ለወንዶች ብቻ የተተው ናቸው የሚለውን የተሳሳተ አመለካከት መገዳደር ወትሮውንም እንደፈለገች ትናገራለች። ይሁን እንጂ ለመጀመሪያ ጊዜ ሞተር ብስክሌት ማሽከርከር ለጉዳት ሊዳርጋት ተቃርቦ ነበረ። በዚህ ምክንያት ሙከራዋን አቆመች።
እግራችሁ ላይ ወይንም ደግሞ የሆነ የአካላችሁ ክፍል ላይ ጉዳት ሊያገኛችሁ ይችላል። በጭስ ማውጫው በኩል ሞተር ብስክሌቱ ላይ ስትወጡና ስትወርዱ ሊጠብሳችሁ ይችላል።
የኤሌክትሪክ ሞተር ብስክሌቶች በጋዝ ከሚሰሩት በተሻለ ለማሽከርከር እንደሚቀሉ ትናገራለች። ይገጥማት የነበረው ተግዳሮት ሞተር ብስክሌቱን በኃይል መሙላት እንደነበረም ታክላለች።
with the kind of work you do, like deliveries and stuff.
እኛ በተሰማራንበት ቃ የማድረስ የስራ መስክ ከቤታችሁ ስትወጡ ኃይል ሞልታችሁ ስታሽከረክሩት የነበረው ሞተር ከተማ ውስጥ ስትንቀሳቀሱ ኃይሉን ቢጨርስ እንደገና ወደ ቤት ተመለሳችሁ መሙላት ይጠበቅባችኋል? አይጠበቅባችሁም?
በመስኩ ሊንዳ ኃይል ይጨርሱ ባትሪዎችን ኮፋ በተሰኘው የጋና ባትሪ ኩባንያ ባዲስ ለመተካት ይችላልች። ሞተር ብስክሌቶች በአፍሪካውያን ህይወት ውስጥ ትልቅ ሚና አላቸው። በተለይ ውስን የመጓጓዣና የመንገድ መሰረተ ልማት ባለባቸው ስፍራዎች ሰዎችና ሸቀጦችን ለማጓጓዝ በእጅጉ ጠቃሚ ናቸው። የቴክኖሎጂ ሊቃን የኤሌክትሪክ ሞተር ብስክሌቶች ለመንቀሳቀስ ቀላል ከመሆናቸው በተጨማሪ ከመደበኛ ሞተር ብስክሌቶች ጋር ሲነጻጸሩ የሚያስከትሉት የአየር ብክለትን ያነሰ እንደሆነ ይገልጻሉ። የዓለም ባንክ እንደሚለው ከሳራ በታች የሚኖሩ ህዝቦች ግማሹ የኤሌክትሪክ ኃይል ሽፋን ያገኙ። ሽፋን የሚያገኙትም ቢሆኑ ታዲያ በኤሌክትሪክ ተሽከርካሪዎች ከፍተኛ ዋጋ ይፈተናሉ። የኮፋ ኩባንያ መስራች ኤሪክ ኒጋርድ እንደሚናገሩት
They are struggling with this in the Western world. So when you plug imagine
በምዕራቡ ዓለምም ሰዎች በተመሳሳይ ችግር እየተፈተኑ ነው። ሰዎች 11 ሰዓት ላይ ወደ ቤታቸው ተመልሰው መኪናቸውን በኃይል ሲሞሉ ይታያችሁ። ይሄ የኤሌክትሪክ ፍላጎትን በከፍተኛ ሁኔታ ይጨምራል። ይህ በበኩሉ አሁን ባለው የአፍሪካ የኃይል ስርጭት ስርዓት ላይ ጫና ስለሚጨምር ፍሬያማ አይሆንም።
በመተኩ የኮፋ ኩባንያ ባትሪዎች ከፀሐይና ከብሔራዊ ቋት የሚገኙን ኃይል ያከማቻሉ። ተጠቃሚዎች በማናቸውም ሰዓት ኃይል ይጨርሱ ባትሪዎቻቸውን በመዲናዋ በሚገኙ ቅርንጫፎች በመሄድ መቀየር ይችላሉ። በብሔራዊው የኃይል ቋት ላይ ጫና ሳይፈጥሩ ማለት ነው። ከሁለት ዓመታት የሥራ ጊዜ በኋላ ኮፋ በየቀኑ 200 ባትሪዎችን ለመቀየር ይችላል። ኒጋርድ በድጋሚ
And these batteries are almost like packets.
እነዚህ ባትሪዎች በየትኛውም ስፍራ ለጥቅም የሚውሉ የኃይል ጥቅሎች አይነት ናቸው።
ኮፋ ባትሪዎቹ ብሔራዊ የኃይል ስርጭት ሲቋረጥ ለቤት እቃዎችና ለኃይል ማመንጫዎች ጭምር አገልግሎት ሊሰጡ እንደሚችሉ ይናገራሉ። እነዚህ ባትሪዎች ኃይልን ወደ ብሔራዊው የኃይል ማከማቻ በመገበር የጋናን ኤሌክትሪክ ኃይል ኩባንያ የማገዝ አቅም እንዳላቸው ማክለዋል። ኤሪክ ኒጋርድ በድጋሚ
የጋና ኤሌክትሪክ ኃይል ኩባንያ አቅርቦት በተቋረጠበት የአክራ ክፍል ነው ያላችሁ እንበል። እኛ ቀጠናዊውን ስርጭት በመደገፍ ኃይል ከኛ ጣቢያ ማቅረብ እንችላለን።
ኮፋ ዘውትር ኃይልን ተደራሽ በማድረግ የኤሌክትሪክ ተሽከርካሪዎችን አፍሪካ ውስጥ በፍጥነት በማላመድ ረገድ ቴክኖሎጂው አጋዥ እንደሚሆን ተስፋ አድርጓል።
ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
የተከበራችሁ አድማጭ ተመልካቾቻችን እንግዲህ ለምሽት ያዝናቸው ዘገባዎችና ጥንቅሮች እዚህ ላይ ተጠናቀዋል። ሳስተናግዳችሁ የቆየሁት ኤደን ገረሙ ነኝ። እንደነገርናችሁ አስተያየት ወይም ደግሞ ጥያቄ ቢኖራችሁ በቪያም ሀሪክ የፌስቡክ ገጽ ላይ ታደርሱን ዘንድ ለጋቢና ፈያላችሁ ትጽፉልን ዘንድ እንጋብዛለን። እንዲሁም ደግሞ ስልክ ቁጥሮቻችሁን ላኩልን። በዚህ ጉዳይ ላይ እከሌን ብታናገሩ የምትሉት ጥቆማ ወይም ደግሞ በዚህ ጉዳይ ላይ ውይይት ቢደረግ የምትሉባቸውን ወጣት ተኮር ርዕሶችንም እንድታደርሱን በአክብሮት እንጋብዛለን። የደንገረመው መስተናደውን በመምራት ፍርሃን ኃይሉ ስርጭቱን በማቀናበር ጽዮን ግርማ በዋና አዘጋጅነት አባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲውሰራችን ናት። ሲሳሽናትና ግርማ ደገፋ ደግሞ የምስልና ድምጽ ቅንብሩን በመከወን አብረውን ነበሩ። ከሌሎች አሜሪካ ድምጽ ባለሙያዎች ጋር በመሆን እዚህ ላይ እንሰናበታለን። ጤና ይስጥልኝ።